እኔ ነኝ ነው ስም ያለው። ድሮ ቀደም ሲል የማያውቁት አዲስ ስም ነው። ዘጸአት 3:14 ላይ ሙሴ የሰማው ቁጥር 15 ላይ መልሶ ያባቶቻችሁ አምላክ አባቶች ሲል ያው አብርሃም ይስሐቅ ያዕቆብ መሆኑን ዛው ላይ ታገኙታላችሁ ላከኝ በል ያባቶቻችሁ አምላክ ኢሎሂም ኢሎሂም ቀደም ሲል ከሚያውቁት ስም አንደኛው ነው ላከኝ በላቸው አለ። እነን ስንማር ነው የቆየነው ቃሉ ኦሪጅናሊ ከመጸለያችን በፊት የዛሬውን ክፍል አንብበን በብራይስቱ ቃል የተጻፈው ኢየ አሸር ኢየ እንደሆነ ነግሬያቸዋለሁ። ኢየ ማለት በብራይስት እኔ ማለት ነው። ከዚህ ስም አይሁዶች በጣም የሚያከብሩት እንደውም ድሮ የድሮ ብራይስት ኮንሶናንት ብቻ ስለሆነ አናባቢ ቫውልስ ስለሌላቸው ሊጠሩትም እንኳን አይችሉም ነበር። ላፋቸውም ከባድ ነበር። ያህዌ የሚለው ድሮ ስፔል የሚደረገው YHWH ነበር። ይሄ ስም ነው የወጣው። ያህዌ የሚለው ስም ኢየህ የሚለው ቃል በሶስተኛ መደብ የተነገረ ነው። አሁን መቼም ሶስተኛ መደብ፣ አንደኛ መደብ፣ ሁለተኛ መደብ ላስተምራችሁ አይገባም። የኔታ ጋር የተማርነው ነው አይደለም እንዴ? እና አንደኛ መደብ አይደለም እንዴ? እኔ እኛ ምናምን ነው ሁለተኛውንም ደግሞ አንቺ አንተ ሶስተኛውስ እርሱ እርሷ እነርሱ። ስለዚህ በሶስተኛ መደብ የቀረበ ቃል ነው ያህዌ ማለት ነው። ለዚህ ቃል አናባቢ ከሌላ ሁለት የእግዚአብሔር ስም አዶናይ ከሚለውና ኢሎሂም ከሚለው መጽሐፍ ቅዱስ ውስጥ መጀመሪያ ከምናገኘው ከፍጥረቱ ጋር ከተያያዘው ፕሉራል ኔም ወሰዱና ያህዌ ለማለት ተቻለ። ዳሩ ግን ይህንን ቃል አይጠሩትም ነበር። የማይጠሩበትንም ምክንያት አስተምራችኋለሁ። እጅግ የከበረ በተለይም ዘጸአት ምዕራፍ 20 ላይ ሕግ ሲሰጥ ከአስርቱ ትእዛዝ አንዱ የእግዚአብሔርን ስም በከንቱ አትጥራ ስለሚል፣ ዳግመኛም ሕግ ሲሰጥ ይሄው ቃል ስለተደገመ ራባዮቻቸውም ሶስተኛው ቢሲ ላይ ይሄንን ስም እንዳይጠሩ ስላዘዟቸው አይጠሩም። ስለዚህ ምትክ እንደፈለጉ ስንነጋገር ቆይተናል። ምትኩም የተለያዩ ስሞች ተጠቀሙ። ከዛ ውስጥ ሁለቱን ብቻ ላንሳላችሁ። ለያህዌ ሐሼም እውነተኛ ትርጉሙ ስሙ ማለት ነው፣ ግን እግዚአብሔር ማለት ነው። ማንም አይሁድ ሐሼም ብትሉት ማን ማለት እንደሆነ ያውቃል። ከዛ ሌላው የነገርኳችሁ አኒሁ ብሉይ ኪዳኑስ በብዛት ያለ ቃል ነው። አኒሁ ዕብራይስጡ ነው። ወደ አረማይክ ስታመጡት አናሁ አረማይክ ክርስቶስ የተናገረው ቃል ነው። ያንን ዘ ፓሽን የሚለውን ፊልም ስታዩ በአረማይክ ነው ሁሉ ነገር የተነገረው። ክርስቶስ ጌቴሴማኒ ውስጥ በነበረበት ጊዜ መተው ኢየሱስን ፈልጋለን ሲሉ ማንን ትፈልጋላችሁ ብሎ ሲጠይቁ በኋላ ጌታ አናሁ አላቸው። ተፈነጋገሉ። መጽሐፍ ቅዱስ ብሉይ ኪዳን በግሪክ ተተርጉሟል። የመጀመሪያው ከዕብራይስጥ ወደ ግሪክ የተተረጎመው ትርጉም ሴፕቱጀንት ይባላል። ይህን የሚባልበት ምክንያት ሰባ ምሁራን አዋቂዎች የአይሁድ አዋቂዎች አሌክዛንድሪያ ውስጥ ስለተረጎሙት ነው። ሴፕቱጀንት ይህንን ቃል ዘጸአት 3:14 እኔ ነኝ ያለውን የተረጎመው ኢጎ አይሚ ብሏል። ኢጎ አይሚ። ወደ ወንጌላት መጥተን በወንጌሉስ ይሄ እኔ ነኝ የሚለውን ቃል ጌታ ኢየሱስ ክርስቶስ ኮት አድርጎታል። ዮሐንስ ወንጌል ምዕራፍ 8 ቁጥር 58 ላይ ያን አይተናል። ስንማር ነው የቆየነው። ከወንጌላት ሁሉ ዮሐንስ ወንጌል ዓላማው የክርስቶስን አምላክነት ማረጋገጥ ማስተማር እንደሆነም ተነጋግረናል። ኢጎ አይሚ የሚለው ቃል እኔ ነኝ የሚለውን ነው። ጌታ ኢየሱስ ክርስቶስ ቁጥር 58 ላይ ክርክር ሲያረጉት ነበር ስለ አብርሃም ምናምን ሲያነሱበት፣ ከአብርሃም በፊት እኔ አለሁ አላቸው። አማርኛው ይሄን እንዴት ተረጎመው? የተጠቀመው ቃል ግን ኢጎ አይሚ ነው። ያ እኔ ነኝ የሚለውን ነው። እኛ ስናነበው አይገባን ይሆናል። እነኛ የሰሙት ግን ገብቷቸው ይሄን የከበረ ስም ይሄ አናጢ የሆነ ከናዝሬት የመጣ ይሄን የከበረ ስም የኔ ነው ብሎ ይናገራል ብለው ድንጋይ አንስተው ሊወግሩት እንደፈለጉ ቁጥር 59 ላይ እንደምታዩ ነግራችኋለሁ። ታዲያ ስለ ክርስቶስ አምላክነት በተነገረው በዚህ በዮሐንስ ወንጌሉስ ጌታ ኢየሱስ ክርስቶስ ኢጎ አይሚ የሚለውን ቃል ራሱ መጥቀስ ብቻ ሳይሆን ሳምንት እንደነገርኳችሁ ፕሬዲኬት ከኢጎ አይሚ ቀጥሎ ፕሬዲኬት የሚጨመር ቃል ዘይባዊ ቃል እየጨመረ ሰባት ጊዜ ራሱን እኔ ነኝ ብሎ አቀርበዋል። እነኝህን ታስታውሷቸዋላችሁ፣ ነግሬያቸዋለሁኝ፣ እዛ ላይም ተጽፎላቸዋል። እኔ ሕይወት እንጀራ ነኝ፣ እኔ ሄን ነኝ፣ እኔ የበጎች በር ነኝ፣ እኔ ሄ ነኝ የሚለው ክርስቶስ ክሌም የሚያደርገውን ኢጎ አይሚን እኔ ነኝ ያለው ስለሆነ ምን አደረገ? ዘይባዊ በሆነ አነጋገር አቀረበው። ዛሬ እንግዲህ ከዚህ ውስጥ የመጀመሪያውን ነው የምናየው። የመጀመሪያው ቃል የሚገኘው ዮሐንስ ወንጌል ምዕራፍ 6 ላይ ቁጥር 35 ላይ ነው። ሶስት ጊዜ ነው የተናገረው እዚሁ ምዕራፍ ላይ። እንደገና ቁጥር 48 ላይ ይደግመዋል። መልሶ ቁጥር 51 ላይ ይደግምላቸዋል። ምክንያቱም ክርክር አብስተውበት ነበር። እናንብበው፣ ተነሱ ለቃሉ ክብር። አጭር ጸሎት አድርገን እንቀጥላለን። ምዕራፍ 6 ቁጥር 35 ላይ ጌታ ምን አለ? ኢየሱስም እንዲህ አላቸው፣ እኔ የሕይወት እንጀራ ነኝ። ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ሁልጊዜ ከቶ አይጠማም። እኔ የሕይወት እንጀራ ነኝ። እኔን ያገኘ አይራብም፣ እኔን ያገኘ አይጠማም። ከቶ አለ። ፈጽሞ ደገመው ቁጥር 48 ላይ። በኋላ አብራራላችኋለሁኝ። ይከራከሩት ነበር። መልሶ ቁጥር 48 ላይ ምን ይላል? 48 6 ላይ ነኝ፣ 7 ላይ እጄ ነው። እኔ የተቸገርኩት ይቅርታ አድርጉልኝ። 7 ላይ እጄ ነው። ከ47 ጀምሮ እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው። የሕይወት እንጀራ እኔ ነኝ። አባቶቻችሁ በምድረ በዳ መና በሉ ሞቱም፣ ያን የበሉ ሞተዋል። ይሄ ግን የሕይወት እንጀራ ሕይወት ስለሚሰጥ በእርሱ የሚያምን አይሞትም። እኔ ነኝ አላቸው። ደገመላቸው ቁጥር 51 ላይ። ምክንያቱም ለእነሱ ብርቅ የሆነላቸው ሙሴ ከሰማይ መና ወረደ ነበረ። ከሰማይ የወረደ መና እኔ ነኝ ይላቸዋል። ትርጉማችን የኛ መናን እንጀራ ብሎ ነው የተረጎመው። ኦኬ ቁጥር 51 አይደለም ያልኳችሁ? 51ም ላይ ደግሞ በመታየውበት ጊዜ አሁንም 7 ላይ እኮ ይመስለኝ ምን አይነት ነው? ኦኬ ወደ ቁጥር 51 ላይ ከሰማይ የወረደው ሕያው እንጀራ። አሁን ሕያው የሚለውን ጨምርበት፣ የሚጎረሰው ብቻ አይደለም። ሕያው እንጀራ እኔ ነኝ፣ ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራ ሥጋዬ ነው አላቸው። ከሰማይ የወረደው እንጀራ እኔ ነኝ። ጸልይ። አንገቶቻችን ዝቅ አድርገን እግዚአብሔር ሆይ እናመሰግናለን፣ ሕያው ስለሆነው ቃል። ጌታ ሆይ አሁን ይህንን ሕይወት የሚሰጠውን ቃልህን ስንማር ከእኛ ጋር እንድትሆን እንድታስተምረን የሚማሩትንም እኔም በፊት ቆሜ ቃልን ለማስተማር የተዘጋጀሁትን ሁላችንም አስበን እግዚአብሔር ሆይ በሚሆነው ነገር ሁሉ አንተ ክብር። እግዚአብሔር ሆይ ቃልን ከሚነጥቅ ተናጣቂ ሁላችንም ጠብቀን በጌታ በኢየሱስ ስም አሜን። እኔ ነኝ። አኒ የሽዋ ያህዌ፣ አኒ ያህዌ ነው ያለው። ይህንን ቃል ሲጠቅስ ክርስቶስ ያህዌ ነኝ የሚያውቁትን ሙሴን ከቁጥቋጦ አጠገብ ያናገረው ነኝ ማለቱ ነው። ዘይባዊ ቃል ደግሞ ጨምሮበት አሁን እንደነገርኳችሁ በተለያየ መንገድ አቀረበው። የአማርኛው ትርጉም ዘጸአት ምዕራፍ 3 ቁጥር 14ን ጥሩ ትርጉም ነው፣ ቃሉን ግን አላወጣውም። እኔ ነኝ የሚለውን አንዳቸውም የአማርኛ ትርጉሞች አላወጡትም። አንዱ ትንሽ ቀረብ ይላል፣ ደስ የሚልም አለው። ለዛሬ ይሆናል ነግራቸዋለሁኝ። ያሉት ያለና የሚኖር ልክ ነው። እግዚአብሔር እኮ ሁሌ አለ አይደለም እንዴ? አለ። ብቻችንን ሆነን አናውቅም። አለ እግዚአብሔር። በምንም ሁኔታ ውስጥ ብንሆን አለ። ሳምንት እንደጠቀስኩት በእሳት ውስጥ ብትሄድ፣ በውሃው ላይ ብትራመድ፣ በተለያየ ችግር ውስጥ ብታልፍ አለ። የሚኖር የሚለውን ቃል ላይ ተጠቀሙ። በ1879 የተተረጎመ ካላችሁ ያ የድሮ ባይብል የቁም ጽሑፍ ይመስላል። እሱ ትንሽ ለየት አድርጎ ነው ያቀረበው። ያለና የሚኖር አይደለም። ዳይሬክት ኮት ላድርግላችሁ። እኔ ስላለኝ ቢሮዬ ጽፌዋለሁ እዚህ። እግዚአብሔር ሙሴን አለው ነው የሚለው፣ እኔ ነኝ የምሆን። እኔ ነኝ ሳይሆን የምሆን አለው። እንግዲህ ለእስራኤል ልጆች ትላለህ፣ የሚሆን ወደ እናንተ ላከኝ። እንዴት ደስ አለኝ መሰላችሁ? የሚሆን ለሁሉ ነገር የሚሆን ለሚያስፈልገን ነገር ሁሉ የሚሆን ለምኞታችን አላልኩም፣ ይቅርታ። ለሚያስፈልገን ነገር ሁሉ የሚሆን ለምንገኝበት ሁናቴ ሁሉ የምሆን አለው። በተለይ አሁን ለምንማረው ትምህርት፣ ምክንያቱም ጌታ ኢየሱስ ክርስቶስ ለሕዝቡ መሆን የሚችለውን ነገር ነው ቅድም ሊስቱን ያወጡላችሁ። እዛ ላይ ሰባቱም ቃሎች ለሕዝቡ መሆን የሚችለውን የሚያሳዩ ናቸው። የምሆን አለ። የእስራኤላውያንን ታሪክ ስናስብ ወደ ዝርዝር ከመሄዴ በፊት የሚሆን እንደሆነ አይተዋል። ባህሩን ከፊት ለፊታቸው ሆነው ሲቸገሩ እንዴት ባህሩን እንደከፈተላቸው፣ በደረቅ ምድር እንደተጓዙ ጠላቶቻቸው እየመጡ ነበር። የሚያስመልጥ የሚሆን አምላክ እንደሆነ አይተዋል። ድል የሚሰጥ አምላክ እንደሆነ አይተዋል። የሚሆንላቸው ነበር። ኤው ከተሻገሩ በኋላ በማርያም መሪነት ከረቦ ይዛ ሰጠችው መዝሙሩን። ሁሉም ተከትሎ ዘመሩ አመሰገኑ። ማመስገናቸውን ሳይጨርሱ እስራኤላውያን ማግረምረም ደሞ ጀመሩ። በግዛቸው ሁሉ እንዳግረምረሙ ነበሩ። ሌላ ጊዜ መማር የምንችለው እስራኤላውያንን በበረሃ እንዲቀሩ ያደረጓቸው አምስት ጠማማ አመለካከቶች ናቸው። ዛሬም ክርስቲያኖችን የሚያጠፉ እንዲቀጭጩ እንዳያድጉ እግዚአብሔር ቤት ውስጥም እንደልብ እንዳያገለግሉ የሚያደርጋቸው አምስት አቲቲዩድስ ናቸው። በረሃ ላይ ያስቀራቸው ከነሱ አንዱ ከአምስቱ አንዱ ማጉረምረም ነበር። አጉረመረሙ ገና እኮ ርቀው ሳይሄዱ ነው። ከወንዙ ብዙ አራቁም። አንድ ውሃ አጠገብ ደረሱና ሲጠጡት መረራቸው። ዴ የሚመር ውሃ እንዴ የሚመር ውሃ። በቃ ሙሴና አሮን ላይ ማጉረምረም። ግን እግዚአብሔር ሰማ። እሱ በሁሉ ሁናቴ ውስጥ የሚሆን ስለሆነ ሙሴን ምን አለው? ያውል ዛፍ ቁረጥ፣ አንድ እንጨት ጨምረው እዛ ውስጥ ውሃው ይጣፍጣል። እንጨቱን ቆረጠና ሙሴ ሲጥለው ውሃው ጣፈጠ። ይኸው በሚገኙበት ሁናቴ ሁሉ የሚሆን ነው የሆነላቸው። ልክ ጌታ ኢየሱስ ክርስቶስ በእንጨት ላይ ተሰቅሎ የእኛን ቆሻሻ ማይጣፍጥ ሕይወት እንዳጣፈጠው ማለት ነው። አሁንም ብዙ አራቁም። ይህንን ማራ የተባለውን ቦታ አይቸዋለሁኝ። እነሱ ጉዟቸውን ሁሉ ተከትዬ አይቸዋለሁኝ። ብዙ አይርቅም። ከወንዙ ገና ብዙ ሳይርቁ ነው ማጉረምረም የጀመሩት። ማጉረምረም ደግሞ ማጉረምረምን ይወልዳል። እስራኤሎች ዘንድ ማጉረምረም በሽበሽ ነው። እኛ በግብፅ ሳለን ስንቅ ነበረን። አሁን አለቀ ያዝነው ስንቅ። ምን እንብላ ብለው አጉረመረሙ። እና እግዚአብሔር ይህንንም ሰማ። ከሰማይ ምን አደረገላቸው? መና አወረደላቸው። መና ዳዊት በመዝሙሩ የመላእክት ምግብ ይለዋል። በኋላ ስለ እሱ ብዙ እንነጋገራለን። መና አወረደላቸው የሚሆን ነበር። የትምህርታችንም ርዕስ ይሄ ነው። ጌታ ኢየሱስ ክርስቶስ ስለ መና ነበር ክርክሩ። ታምር አሳየን ብለውት ከሰማይ ያወረድኩ እንጀራ እኔ ነኝ አላቸው። እንደው እንጀራ ብቻ አይደለም፣ የህይወት እንጀራ ዘዌ። እዚህ ቤተ ክርስቲያን አንድ ቀን ስለ ግሪክ ቋንቋ ስለ ዘዌ አስተምር ያለው ልብ ካላችሁ፣ የህይወት እንጀራ ነኝ አላቸው። አሁንም ብዙ አልቆየም፣ ማጉረምረማቸውን ቀጠሉ። ግን ቃጠሎው አስጊነቱ የፀሐይ ውርውር እንዴት ያለ በረሃ መሰላችሁ። በዛ ብትጓዙ እነሱ በተጓዙበት ሄጃለሁ። እውነትም በዚህ ነው ተራምዶ ሄዱት ያ ሁሉ እስራኤላዊ? እንዴት ያለ በረሃ መሰላችሁ። ሲናን ጨምሮ በዛ ሲሄዱ ጥላ ሆነላቸው፣ ደመና። ደመናው ይመራቸውም ነበር፣ ዳይሬክሽን ይሰጣቸዋል፣ ያቀዘቅዛቸዋል። ማታ ሲሆን ደግሞ ከአውሬውም ከሁሉም የሚጠብቅ ብርሃን የሚሰጣቸው እንዳይደናቀፉ፣ ጉድጓዱስ እንዳይገቡ የእሳት አምድ ሆነላቸው። የሚሆን የሚለው ትርጉም እንዴት ደስ አለ ይመስላቸው። ሁሉን የሆነላቸው ስጋ አማረን አሉ። በአፍንጫቸው እስኪወጣ ድርጭት አመጣና ሰጣቸው። የሚሆን ነው አይደለም። እግዚአብሔር እኔ ነኝ ያለ የሚሆን ነው። እንደ 1879 የአማርኛው ትርጉም ውሃ ብለው አጉረመረሙ። እግዚአብሔር ከአለቱ ምን አፈለቀላቸው? ውሃ አፈለቀላቸው። ጳውሎስ ይህንን እነኚህን ሁሉ እስራኤላውያንን ያረካክ ከአለቱ የፈለቀውን ውሃ ያም ማለት ክርስቶስ ነው ይላል። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 4ን ስታነቡ ያንን ይናገራል። በብሉይ ይሄ ክርስቶስ ለካ ለእስራኤላውያንም የሚሆን የነበረ ነው። ሲጠማቸው ጥማታቸውን ያረካ ነው። ሐዋርያው ጳውሎስ ንግግር መሰረት በዚህ ሰባት ቃላቶች ነው ጌታ ያመጣው። ሰባቱንም ከእስራኤላውያኖች ጋራ ንጽጽር በማድረግ ብዙ ጥቅስ ለሰጣቸው አስቤ ነበር፣ ጊዜ ስለሚወስድ ተዋለውኝ። የመጀመሪያው ግን ከሰባቱ ውስጥ አንሁ ያለው ወይም እኔ ነኝ ያለው ያለው እኔ የህይወት እንጀራ ነኝ ነው። እንጀራ ቃሉ በተነገረበት ጊዜ ለእስራኤላውያን ዳቦ ነው። እንግሊዘኛውን ብታነቡ ብሬድ ነው የሚለው አይደለም እንዴ? የህይወት እንጀራ የሚለው ብሬድ ኦፍ ላይፍ ነው የሚለው። በዛ በመካከለኛው ምስራቅ አካባቢ ይሄ ቃል በተነገረበት ጊዜ ዳቦና አሳ ስቴፕል ፉድ ነበረ። ምንድን ነው ስቴፕል ፉድ? ተዘውታሪ ምግብ፣ ቋሚ ምግብ ማለት ነው። ለእኛ እኮ እንጀራ እንጀራ ኢን ዘ ሞርኒንግ እንጀራ ኢን ዘ አፍተርኑን ያደግ ነው። እንጀራ ማታ አንዳንዴ ነው ያልተጋገረ ቀን። አንዳንዴ ሩዝ ይቀቅላሉ ወይም ፓስታ አይደለም እ ወይንም ደግሞ በድሮ በእኛ ልጆችንን ፈላጊ ፉርኖ የሚል ነበረ በየሰፈሩ ፉርኖ ተገዝቶ በሻይ። ከዛ በቀር እንጀራ ተዘውታሪ ምግብ ነው ማለት ነው። ዛሬም እንኳን እንጀራ ካልበላን በሳምንት ውስጥ ደስ የማይለን ሰዎች አሉ። እኔ እውነቴን ነው፣ ሌሎቻችሁን አላውቅም። እንጀራ ለእኛ ለአበሾች ስቴፕል ፉድ ነው። ለጃፓኖች ምናልባት ለሌሎቹም ኤዥያንስ ሩዝ እንደሆነላቸው ማለት ነው። ለጣሊያኖች ምናልባት ፓስታ እንደሆነላቸው፣ ለአፍሪካ ብትመጡ ለናይጄሪያንስ ፉፉ እንደሆነ ማለት ነው። ኬንያ ብትመጡ ኡጋሌ። ዋው! እኛ ኬንያ ኖረናል። ሰራተኛችን ኳርተር አላት። ልጆቻችን እዛ እየሄዱ የድልና ብሩን የድልንም አይታችሁታል። ይህንን ኡጋሌ ይበላሉ ስለሚወዱ በኋላ በሳምንት አንድ ቀን ልትሰራልን ተስማማን። እንደማንም በላ ነው። ከበቆሎ የሚሰራ ገንፎ ነው ሲጣፍጥ። በተለይም ኡጋሌ ና ኩኩ በዶሮ ሲሆን ማለት ነው። ኬንያ የነበራችሁት ኡጋሌ ና ሱኩማ ደግሞ ዋው በጎመን ሲጣፍጥ። እንጀራ ለእኛ ልክ እንደሱ ማለት ነው። ዛሬ ብዙ ምርጫ አለ። ድሮ ግን ብዙ አገሮች የራሳቸው ስቴፕል ፉድ አለ። በዚህ በመካከለኛው ምስራቅ አካባቢ ያው ነው ዳቦና አሳ ነው ብያቸዋለኝ። ጌታ እኔ የህይወት እንጀራ ነኝ የሚለውን ቃል መቼ ነው የተናገረው? ባክግራውንዱን ማወቅ ይገባናል። ባክግራውንዱ 5000 ሰዎችን እዚህ ምዕራፍ ላይ ከቁጥር 1 እስከ ቁጥር 14 ድረስ ስትመጡ 5000 ሰዎች ነበሩ። አዘነላቸው። የሚበሉትን ስጧቸው ቢል ከየት መጥቶ ለዚህ ሁሉ ህዝብ ሲሉ አንድ ልጅ ተገኘ። 2 አሳዎችና 5 ቂጣ እናቱ ያሳዘችው ነበረ። እኛ እንጀራ ብለን የምንተረጉመውን ዳቦ በእንግሊዘኛው ነበረው። እሱን ወሰደና በጌታ እጅ የማይበዛ ነገር የለም በዛ። 5000 ሰዎች በልተው ስንት መሶብ ተሰበሰበ? 12 መሶብ ትርፍራፊ ተሰበሰበ። በነገራችን ላይ አራቱም ወንጌላት ላይ የተጻፈ ታምር ይሄ ነው። አራቱም ወንጌላት ላይ ተጽፏል። ከበሉ በኋላ ምን አሉ? ባይገርማችሁ ቁጥር 15ን ብታነቡ ቁጥር 14ን ብታነቡ ማለቴ ነው፣ ተደንቀው ወደ ዓለም የሚመጣው ነቢይ ይሄ ነው አሉ። ቁጥር 15 ላይ እንደውም እሱ ነው ብለው ስላመኑ፣ መሲህ ነው ብለው ስላመኑ ሊያነግሱት ፈለጉ ይላል። ክርስቶስ ይህን አወቀና ሸሽቶ ከነሱ ፈቀቅ ካለ ወደ ተራራም ወጣ። አሁን መሸ። ደቀ መዛሙርቱ በጀልባ ሆኑ ብቻቸውን፣ ክርስቶስ የለም። ተሻግረው የገሊላን ባህር ተሻግረው ወደ ቅፍርናሆም ሄዱ። ታውቃላችሁ ማዕበሉ ምኑ ወጀቡ እንደተነሳ ክርስቶስ በውሃ ላይ እየተራመደ እንደመጣ፣ ይህም ታምር ነው። እና ተሻገሩ ገቡ። እነኛ እንጀራ የበሉ ግን በቃ አልተውም፣ ተከትለው መጡ። ደቀ መዛሙርቱ የሄዱበትን ስላዩ እነሱ በሄዱበት ሱም ይገኛል ብለው ተከትለው መጡ። ሲመጡ ኢየሱስንም አገኘሁት። ወደዚህ እንዴት መጣ? መች መጣ አሉ እና ጠየቁት። የት ያውቃሉ ለሊቱን እሱ ተራምዶ በውሃው ላይ እንደመጣና እነኛ ከሄዱት ደቀ መዛሙርት ጋር አብሮ በአንድ መርከብ እንደሄደ አልተረዱም። ጌታ ግን ምን አላቸው? የምትፈልጉኝ እንጀራ ስለበላችሁ ነው እንጂ ምልክት ስላያችሁ አይደለም። ለሚጠፋ ምግብ አትስሩ፣ ለማይጠፋው ምግብ ለዘላለም ሕይወት ለሚሆነው ለዛ ስሩ። የሰው ልጅ ለሚሰጣችሁ እኔ ለምሰጣችሁ ማለቱ ነው። ያንን እግዚአብሔር አብ አትሞታል ይላቸዋል። ክርክር። ከዛ ጥያቄ ጀመሩ። እንግዲያው የእግዚአብሔርን ስራ እንድንሰራ ምን እናድርግ አሉት። በስራ አይደለም እሱ በላከው እመኑ አላቸው። አሁንም ብዙ ሰጣ ገባ አለ እና ታምሩን አይተው ነው። ባገርማችሁ አንድ ነገር ልነግራችሁ ሐሳቤ ላይ መጣ። ክርስቶስ ይህንን 5000 ያበላበት ቦታ እስራኤልን የጎበኛችሁ ካላችሁ ታግባህ ይባላል። ታግባህ የሚገኘው ክርስቶስ የተራራውን ትምህርት ያስተማርበት ተራራን በለው። ይህን አክል ትልቅ ተራራ አይደለም ግን ያው ተራራ ተብሏል። እና መጀመሪያው ላይ እዛው ገሊላ ወንዝ ስር ነው ያለው። እዛ ቦታ አንድ ቤተ ክርስቲያን አለ የቆየ እና በአራተኛው ምዕት ዓመት ፎርዝ ሴንቸሪ ላይ የነበረ ቤተ ክርስቲያን ላዩ ላይም ቸርች አለ፣ ሞዛይክ አለ እና ሞዛይኩ የሚያስደንቅ ነገር አለው። ያ ቸርች የባይዛንታይን ዘመን ሞዛይክ ነው። ምን ታያላችሁ? ስዕል ነው በማርበል የተሰራ እና ምን አለ? ሁለት አሳ አለ። ትክክል ነው። በሁለት አሳ ነው ያበላው አይደለም? ከዛ አራት ዳቦ ነው ያለው፣ አንዱ ይጠፋ። አራት ብቻ ነው የምታዩት በአራተኛው ሴንቸሪ ላይ። ስለተረዱ ሰው በእንጀራ ብቻ አይኖርም አይደለም እንዴ? እኔ ሕይወት እንጀራ ነኝ ያለው አምስተኛው ነው ብሎ ስላሰቡ ነው። ሰው እሱን ማግኘት አለበት ብለው ነው። ስትሄዱ ብትጎበኙ ይሄንን ታያላችሁ ማለት ነው። ከዛ ምን አለ? እንድናምን ታምር አድርግ። አባቶቻችን በምድረ በዳ መና በሉ አሉት። የዚህን ጊዜ ነው ቁጥር 35 ነው የነገራቸው። መና ማለት የሕይወት እንጀራ እኔ ነኝ። ደጋገመው፣ እንደውም ከሰማይ የወረድኩ መናው ከሰማይ እንደወረደ አላቸው። መና ማለት ትርጉሙ ይህ ምንድን ነው ነው ይኸው ነው መጽሐፍ ቅዱስ ላይ ያለው። ይህ ምንድን ነው ነው መና ለጌታ ለኢየሱስ ክርስቶስ ጥላ ነው። ከሰማይ የወረደ ምግብ ነበር። ለክርስቶስ ጥላ የሆነ ነው መና። ምሳሌ ነው። በብዙ መንገድ የጌታን ሕይወት ያንጸባርቃል። ዝርዝሩን ዘጸአት ምዕራፍ 16 ላይ ታገኙታላችሁ። መና ደቃቅ ትንሽ የሆነ ነገር ነበር። ትንሽ አነስ ያለ ነገር ነው። ጌታ ኢየሱስ ክርስቶስም ክብሩን ትቶ ተዋርዶ አነስ ብሎ ወደ ምድር የመጣ ነው። ይሄ እኔ ሕይወት እንጀራ ነኝ ያለው ክብሩን ትቶ አነስ ብሎ የመጣ ነው። ታውቃላችሁ ፊልጵስዩስ ምዕራፍ 2:7 ላይ ሐዋርያ ጳውሎስ ያለውን እና እሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከል እንደ መቃማት አልቆጠረውም። ነኝ ቢል መቃማት መሻማት አይደለም። ነገር ግን በባሪያ መልክ ያውም በሰው መልክ ራሱን አዋረደ፣ ራሱን ባዶ አደረገ ይላል። መናው በብዙ መንገድ የክርስቶስ ምሳሌ ነው። መና ትንሽ መሆን ብቻ አይደለም፣ ክብም ነበር። ክብነቱ ዘላለማዊነቱን የሚያሳይ ነው። ክርስቶስን በዚህ ያሳያል። ሶስተኛም መና ነጭ ነበረ። እንደውም ዘጸአት 16 ቁጥር 21 ላይ ታገኙታላችሁ። እንደ ድንብላል ዘር ነጭ ነበረ። ይሄ የክርስቶስን ንጽህና ቅድስናውንም ያሳያል። ከሰማይ የወረድኩ መና ማለት እኔ ነኝ ሲላቸው ተመሳሳይነቱን ነው ማሳያችሁ። መና ነጭ ነበር። መና ሲበላ ልክ እንደማር የሚጣፍጥ ነበር ይላል ዘው ዘጻት ላይ ስታነቡ ጌታ ኢየሱስ ክርስቶስም ለነፍስ ከማር ይልቅ የሚጣፍጥ ነው አይደለም እንዴ እንደውም እንኳን እሱ የርሱ የሆነ ነገር ሁሉ ይጣፍጣል ዳዊት በመዝሙሩ 119 ቁጥር 103 ላይ ቃልህ ለጉሮሮዬ ጣፋጭ ነው ከማርና ከወለላ ይልቅ ላፌ ጣፋጭ ነው ይላል እርሱ ቃሉ የርሱ የሆነ ነገር ሁሉ ጣፋጭ ነው ልጆች ሆነን ስንት መዝሙሮች ነበሩን ከሚሽን መዝሙሮች ውስጥ ቲስ ሶ ስዊት የሚል መዝሙር ነበር ጣፋጭ ነው በጌታ መሆን ብለን ተርጉመነው እንዘምር ነበር ሌላም ነበር እስከ ዛሬ ድረስ ጸልይ መጸልየው መዘምራት መዝሙር ስዊተር ስዊተር ዛንዜሞል የሚል ስዊተር ስዊተር ዛንዜሞል ጊቭ ሚ ክራይስት ማይ ፕሬሽስ ሴቨር ሂ ኢዝ ስዊተር ዛንዜሞል ክርስቶስ ጣፋጭ ነው አይደለም መና ጣፋጭ ነበር አልጨረስኩም መና በዘይትም የተለወሰ ነበር ዘህልቁ 11:8 ላይ ዘይት ገብቶበታል ማለት ሳይሆን ምንድነው የሚለው ጣሙ በዘይት እንደተለወሰ እንጎቻ ነበር ይላል ዘህልቁ እስላይ የሰጠዋችሁ ቁጥር ይሄ ደግሞ ኢየሱስ ክርስቶስ የተቀባው መሆኑን ያሳያል የተቀባው እሱ ብቻ ነው የተቀባው እሱ ነው የተቀባው መቀባት ይችላል ወንጌል ውስጥ ሉቃስ ምዕራፍ 4 ላይ ስታዩ አንድ ጊዜ ሙክራቡስ ገባና ጌታ ኢየሱስ ክርስቶስ የኢሳይያስን መጽሐፍ ተረተረ ከምዕራፍ 61 ነው ተርትሮ ምን የሚለውን አነበበ የእግዚአብሔር መንፈስ በኔ ላይ ነው ለዶች ወንጌልን ሰብክ ዘንድ ቀብቶኛል ለታሰሩት መፈታትን ለውሮች ማየትን እሰብክ ዘንድ የተጠቁትንም ነፃ አወጣ ዘንድ የተወደደችውንም የጌታን አመት እሰብክ ዘንድ ልኮኛል የተቀባው እሱ ነው የሚቀባም እሱ ነው ስለዚህ መና በዘይት የተለወሰ እንጎቻ ይመስል ነበር ይላል ስድስተኛ ብዙ ተመሳሳይነት ነው መሰታችሁ መና እስራኤላውያን 40 ዓመት ሙሉ ለመኖር የደገፋቸው ነው አስፈላጊ ነገር ነው መና ባይኖር ያልቁ ነበር ዛሬ ያለ ክርስቶስ ልክ እንደዚሁ ህይወት የለም ክርስቶስን ያላገኘች ህይወት የሞተች ነች ዛሬ የሞተች ነው በኢየሱስ ክርስቶስ የሌለው አሁን ተፈርዶበታል ይላል በፍርድ ስር ነው የሚኖረው ስለሚያምኑት ግን ምን አለ ጌታ በጎቼ ድምጼን ይሰማሉ እኔም አውቃቸዋለሁ ይከተሉኝማል እኔም የዘላለም ህይወት ሰጣቸዋለሁ ለዘላለም አይጠፉም ከጄም ማንም አይነጥቃቸውም ማለት እኔ ነኝ ያለው ጌታ የዘላለም ህይወት ሰጣቸዋለሁ የማይሞቱበት የማይጠፉበት ዘወይ ነው ይሄ ህይወት እንጀራ ሲገኝ ዘወይ ነው የሚገኘው ግሪኮች ህይወት ለሚለው ቃል ሁለት ቃላት አላቸው አንዱ ባዮስ ነው ባዮሎጂ የሚለው ቃል የወጣው ከዛ ነው እቺ 70 አመት 80 አመት ስለሆነው ህይወት ስለ ፊዚካል ህይወት የሚናገር ነው በዚህ በምድር ላይ የምንኖረው ህይወት ዘወይ ግን የእግዚአብሔርን የመሰለ ህይወት ነው ከእግዚአብሔር የተገኘ ህይወት ነው ለዘላለም የሚኖር ህይወት ነው ጌታ ሰጣቸዋለሁ ያለው ዘወይ ነው እንደውም ስለ አምላክነቱ በተነገረበት በዚህ መጽሐፍ በዮሐንስ ወንጌል 36 ጊዜ በኦሪጅናሉ ቃል በተሄዱ ዘወይ የሚለው ቃል ይገኛል። ይሄ 36 ጊዜ ዘወይ የተጻፈው ሶስቱን ወንጌላት ሌሎቹን እዛ ውስጥ ያለውን ዘወይ ደምራችሁ እዚ ላይ ይደርሳል። በሶስቱም ያለው ተደምሮ በዚህ ምዕራፍ ብቻ በምዕራፍ 11 በምዕራፍ 6 ማለቴ ነው 11 ጊዜ ዘወይ የሚል ቃል አለ። እኔ የህይወት እንጀራ ነኝ ዘወይ ነው ጌታ የሚሰጠው። መና የመጣው ከሰማይ ነው ከእግዚአብሔር ዘንድ ክርስቶስ ቁጥር 51 ላይ እንዳነበብ ነው ከሰማይ የወረድኩ እንጀራ እኔ ነኝ ያላቸው። ብዙ ተመሳሳይነት አላቸው። ስምንተኛ መና የጸጋ ስጦታ ነው። እስራኤላውያን መና ለማግኘት የሚለፉት የሚደክሙት ነገር ምንም የለም እንዳው በነፃ የተገኘ ስጦታ ነው። ጌታም በድካም አይደለም እዚህ ወይም 40 ጊዜ ሰግደህ ወይንም ከዚህ እስከ መንግ ድረስ ሄደህ ደክማ አይደለም ስጦታ ነው ወርቃማውን ጥቅስ አትርሱ ዮሐንስ ወንጌል ውስጥ ወርቃማ ጥቅስ የሚባል አለ ምዕራፍ 3 ቁጥር ስንት ነው 36 3:16 ማለት ነው በርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወደዋል እንዲሁ ወደደ እንዲሁ ሰጠ አይደለም እንዴ ስለዚህ እሱን አግኝተን በህይወት መኖር እንችላለን ማለት ነው የጸጋ ስጦታ ነው ዘጠነኛ መና የሚገኘው በእምነት ነው እንደሚወርድ በማመን ነው ጧት ተነስተው ምግባቸውን በየጧቱ የየለቱን ምግብ ነው እግዚአብሔር የሰጣቸው በእምነት ነው ሲወጡ ይገኝ ይሆን አይገኝ ይሆን አይደለም በእምነት ይወጣሉ ያገኛሉ ዛሬም ክርስቶስን መውሰድ የምንችለው በእምነት ነው በእምነት እምነት አስፈላጊ ነው ያ ሰው የፊልጵስዩስ ምንድነው ወይኔ ጠባቂ ጌቶች ዘንድ ጌቶች ሆይ እድን ዘንድ ምን ላድርግ ብሎ ጠየቃቸው በጌታ በኢየሱስ እመን አንተም ቤተሰቦቻችሁ ትድናላችሁ ይሁን ማመን ነው ለምንድነው ዛሬ ሰዎች ወደ ሲኦል የሚወርዱት ይሄን እርኩስ የምትሉትን ኃጢያት ስለሰሩ ነው ይሄ ሁሉ የፈለጋችሁን ኃጢያት ድርድሩ ይቅርታለሁ በክርስቶስ ደም መታጠብ ይችላል አለማመን ግን ይቅርታ የለው ስለዚህ አለማመን ነው ሰዎችን ሲኦልስ የሚጀምራቸው ስለዚህ ክርስቶስ የሚገኘው በእምነት ነው መና አስረኛ ልጨርስ ነው አይዟችሁ ለእስራኤላውያን ሁሉ በቂ ነው የተተወ የለም እግዚአብሔር ማንንም አይተው አንዱን አብልቶ አንዱን አይተው ለእስራኤላውያን ሁሉ በቂ ነበር ዛሬ ክርስቶስ ለዓለም ሁሉ በቂ ነው ስሙ ምንድን ነው መድኃኔ ዓለም እንለዋለን አይደለም የዓለም መድኃኒት ለዓለም ህዝብ ሁሉ ነው ዓለሙን ሁሉ ወደደን የሚለው ልጁን ሰጠ ሲል ለሁሉ ነው ለሁሉ ደግሞ በቂ ነው ክርስቶስ እንደውም ጥሪ ያደርጋል ማቴዎስ 11 ቁጥር 28 ላይ እንደምናውቀው እናንተ ሸክማችሁ የከበደ እኔም አሳርፋችኋለሁ ሰዎች አልመጡም ስላልመጡ ነው ከነሸክማቸውም ይኖሩት 11ኛ መና ሁሌ በቅርባቸው ነው ያለ ሩቅ በቅሎ ጭነው አይደለም የሄዱት ወይ በአህያ ተቀምጠው አይደለም ቅርብ ነው ኢየሱስ ክርስቶስም ሁሉ ጊዜ የሚገኘው ይገኛል እኔ ነኝ ያለው ይገኛል የመጀመሪያውን እንጀራ ታዳ እንደው የመጀመሪያውን እኔ ነኝ ያለው ምንድን ነው ያለው እኔ የህይወት እንጀራ ነኝ መቼም ስለ እንጀራ ሳንነጋገር አንሄድም አይደለም እንዴ እንጀራ የለም ማለት ህይወት የለም ነው ለኛ ስናደግ እንጀራ ነው ያሳደገን የጠገነን ያኖረን ማለት ነው ያለ ኢየሱስ እኮ ዛሬም ቢሆን መኖርም የለም አይደለም እንዴ ለዚህ ነው መዝሙረኛው ምንድነው የሚለው ኑሮ የምለው ይሄንን ነው ኑሮ የምለው ይሄንን ነው ከኢየሱስ ሌላ ህይወት የሞት ሞት ነው ይላል ይሄ ነው ኑሮ ማለት ኢየሱስ ነው ኢየሱስን ያገኘ ሁሉን አገኘ አዎ ኑሮ ማለት ኢየሱስ ነው ስለዚህ እዚህ ጋር የሚለው ህይወትን የሚሰጥ የህይወት ጠጋኝ የሆነ ነገር ነው የህይወት እንጀራ ነኝ ይጠግናል እንደውም የሰውን የውስጥ ረሃብ የሚያረካ ማለት ነው እንጀራ ስጋዊ ረሃባችንን ነው የሚያረካው ነገር ግን የህይወት እንጀራ የውስጥ ረሃብ የሚያረካ ነው የምንጠጣው ውሃ የአካላችን ሲያስፈልገው ምልክት አለው አይደለም ሲርበንም ይሞረሙረናል እናውቃለን ሲጠማንም ሲርበንም መንፈስና ነፍሳችንም ረሃብ አላት ስጋችን ብቻ አይደለም ይሄ ረሃብ የሚጠግበው የሚረካው በክርስቶስ ብቻ ነው በሌላ በማንም ሊረካ አይችልም የጠለቀ ረሃብ አለ ቅዱስ አውግስቲን በኑዛዜው ጌታ ሆይ ለራስ ልታደርገን ፈጠርከን
ልባችን በአንተ ስካላረፈ ድረስ ረፍት የለም ይላል። ሰው በክርስቶስ ስካላረፈ ድረስ ረፍት የለም፣ መቅበዝበዝ ነው። ሰው እንዴት እንዳበጀው ታውቃላችሁ አይደለም? ካፈር አበጀው። ይሄ አካላችን ነው አይደለም? ቀጥሎ ነፍስ ሰጠው። ያው ነፍስ ሆነ ሰው። ኦኬ ኦኬ፣ ነፍስ አለን፣ ስጋ አለን፣ ነፍስ አለን። እግዚአብሔር ደግሞ እንደውም ዘልቆ ሄደና መንፈስ አደረገ። ይሄ የሰው መንፈስ እግዚአብሔር መንፈስ ነው አይደለም? ይሄ የሰው መንፈስ ለእግዚአብሔር ቅድስተ ቅዱሳን ነው መኖር የሚገባው፣ መገኘት የሚፈልገው እዛው ውስጥ ነው። ያው እግዚአብሔር በዚህ ቅድስተ ቅዱሳን ውስጥ ከሌለ የሰው ነፍስ የተራበች ነች፣ እንደተጠማች ነች። የጎደላት አለ፣ ትልቅ ቀዳዳ በሕይወታችን ውስጥ አለ። እኔ አይደለሁም ቀዳዳ እንዳለ የሚያሳይ እግዚአብሔር ቃል ነው። መክብብ 3 ቁጥር 11 ላይ ተመልከቱ። ነገርን ሁሉ በጊዜ ውብ አድርጎ ሰራው። እግዚአብሔርም ከጥንት ጀምሮ እስከ ፍጻሜ ድረስ የሰራውን ስራ ሰው መርምሮ እንዳያገኘው ዘላለምነትን በልቡ ውስጥ አኖረ ይላል። ያ ዘላለምነት ስላለ ትልቅ ሆል ማለት ነው። ያንን የሚሞላ ምንም ነገር የለም። ሰዎች ይኸው ሲጠማቸው ያ የውስጥ ነፍሳቸው መንፈሳቸው ባዶ መሆኑ ሲረዱ፣ ስትጨቀጭቃቸው እማየውን ነገር ይሞሉበታል፣ ያግበሰብሳሉ። የሚቃመውንም የሚጠጣውንም ያገኙትን ነገር አንዱ ማያረካም አይደለም እንዴ? ይሄም ባዶ ስፍራ ኤርታይት አድርጎ ግጥም ግጥምጥም ሊያድርገው የሚችለው ክርስቶስ ብቻ ነው። ክርስቶስ ካልገባበት የሚያረካው ነገር ምንም የለም። ትልቅ ቀዳዳ ነው ያለው። ያንን እንሞላለን ብለው ነው እነኚህ ሰዎች ሁሉ የሚራወጡት የሚያብዱት። ጌታን ማወቅ ግን እንዴት ያለ ረፍት ነው። ስለ እንጀራ፣ እንጀራ አስፈላጊ የሆነ ቋሚ መብል ነው፣ ተዘውታሪ ምግብ ነው። ለቅንጦት የሚበላ አይደለም። የቅንጦት ምግቦችን ያለ እነርሱ መኖር እንችላለን። ቋሚ ተዘውታሪ ስቴፕል ፉድ ግን ሁሌ የምንበላውን እንደ ሀገሩ እንደ ባህሉ ያለ እርሱ መኖር አንችልም። የቅንጦት ምግብ አይደለም። ክርስቶስም ልክ እንዲሁ ነው። ያለ እርሱ መኖር አይቻልም። መዳን በሌላ በማንም የለም እንድንድንበት ከሰማይ በታች የተሰጠ ኢየሱስ ከሚለው ስም በቀር ሌላ የለምና ይላል የሐዋርያት ሥራ 4:12። ሁለተኛም እንጀራ ለሁሉ ሰው የሚስማማ ነው። አይ ነው በበሽታ በምክንያት በአንዳንድም ምክንያት ብዙዎቻችን አንዳንድ ነገሮች አለ የማንወደው አለ። እኔ ሽሪምፕ አልወድም፣ ቅንቡርስ ነው የምለው አልወደውም። ይህ ነው ከሌላም ነገር ሱልጆ አልበላም ብታቀርቡልኝ። ገንፎ ተጽዕኖ ስላለኝ ወንድ ልጅ ገንፎ አይበላም ብለው ስላሳደጉኝ አልበላም። አዎ እና የሁሉ ልጅ ሲወለድ በልቼ አላውቅም። ስንት ነው የእኔ ብቻ አይደለም፣ ስንት ልጅ ነው የተወለደው። እና አንዳንዱ ይህን አይበላም፣ አንዳንዱ ያንን አይበላም። ግን እንጀራ ዋው ይበላል። እንጀራ ክርስቶስ እኔ የህይወት እንጀራ ነኝ። ያውም ተበልቶ ዳሪም የሆነው አይደለም፣ ህይወት የሚሰጥ ዘዌ የሚሰጥ ለዘላለም የሚያኖር ነው። ሶስተኛ እንጀራ የየዕለት ምግብ ነው። የዛሬ ዓመት ስለበላ በቃ ትላንትና ስለበላው ዛሬ አልበላም ትላላችሁ? የየዕለት ነው። ክርስቶስም ልክ እንደዚሁ በየዕለቱ ልንበላው የራሳችን ልናደርገው የሚገባን ነው። በብ ስናመልክ እሱን፣ ስንጸልይ እሱን ነው፣ ቃሉን ስናነብ እነኛን አምስት ዲሲፕሊኖች ሁሉ በምናደርግበት ጊዜ ሞር ኦፍ ጂሰስ መፈለጋችን ነው። አብስተን እሱን የእኛ ክፍል ማድረጋችን ነው። የማይበላ ኃይል ያጣል። ታውቃላችሁ፣ ያልበላ ይደክማል፣ እንደውም ይታመማል። ተው መጨረሻም ላይ ይሞታል ካልበላ። ክርስቶስን ቸል የሚሉ ብዙ ክርስቲያኖች አሉ፣ ህይወታቸው በእርሱ ማይጠገን። ስለዚህም በጣም የሚያሳዝን ህይወት ይኖራሉ፣ በመጨረሻም ሞት ነው። እኛ ልጆች ሆነን ዛሬ መዝሙር አበዛውባቸው። ጥሩ መዝሙር ነበረን፣ ጂሰስ ኢን ዘ ሞርኒንግ የሚል በእንግሊዝኛ ብዙም ዘምር ነበር። ጂሰስ ኢን ዘ ኑን ታይም Jesus, 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 when the sun goes down, ፀሐይ ስትጠልቅም እንኳን ሁሉ ጊዜም ጂሰስ። ይሄ ነው እንጀራ የሚያጠግ ምግብ ነው። ብዙ ነን ለዚህ ምስክሮች። እሁድ እሁድ በተለይ አሁን እንጀራ ስበላ ደስ ይለኛል። ለምን እንደሆነ አላውቅም። ከቸርች መልስ ይሄ ፓስታ ምናምኑ ይበላል እኮ፣ ግን እኔ እንጃ የሚያረካው እንጀራ ነው አይደለም። ጌታም እንደዚሁ ነው። ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ከቶ አይጠማም። ሳምራዊቷ እኮ እሱ የሚሰጠውን ስትሰማ ከዚህ እኔ ከምሰጠው የሚጠጣ አይጠማም ሲላት፣ በል እንዳልጠማ ስጠኝ አለችው። ክርስቶስ ሊፈልጉት ሊመኙት የሚገባ የሚያረካ ነው የህይወት እንጀራ። አምስተኛ እንጀራ ያጠግባል ህይወትንም ይጠግናል። ክርስቶስም እንዲሁ ነው። ስድስተኛ የሚያጠግበው እንጀራ ታዲያ ቋስ ብሎ የወደሮ ወጥ ይሁን ምናምን፣ ፋሲጋ ነው የወደሮ ወጥ ይኖራል። አሁን የሚቀጥለው ሳምንት ፋሲጋ የምታከብሩ ካላችሁ ዶሮ ወጥ አለ። አይ ነው እኛ ቤት አለ። እኛ የፈረንጁን ነው የምናከብረው። እና ጣል ተደርጎበት ሁሉ ነገር ሲበላ ግን እንጀራ እንደው ቆንጆ በመስታወት አድርጋችሁ ጠረጴዛ ላይ ቁጭ አድርጋችሁ አቤት ሲያስደንቅ ቢሉት ምን ዋጋ አለው? ብዙዎች ሰዎች እኮ ክርስቶስን ያደንቁታል አይደለም እንዴ? እንዴት ያለ አስተማሪ፣ እንዴት ያለ ጌታ። ማድነቅ አይደለም የራስ ማድረግ፣ የራስ ማድረግ። የተበላ ነው የራስ የሚሆነው አይደለም። ዩ አር ዋት ዩ ኢት ይላሉ ፈረንጆቹ። የራስ ማድረግ ያስፈልጋል እንጂ ማድነቅ አይደለም። እንደውም እንጀራ የሚያጠግበው ሲበላ ብቻ ሳይሆን በብዙ ባህል ሲበላ እንጀራ ክቡር ነው ይላሉ አይደለም። ምግብ መሶብ አቅርበው አባቶቻችን አያቶቻችን ክቡር ነው ይላሉ። በእኛ ባህል እንኳን እንግዳ ከመጣን ሳይነሱ አይቀሩም። በብዙ አገር ባህሎች መካከለኛው ምስራቅ ውስጥ አሁን ሲሪያ ውስጥ ብትሄዱ ምግብ እየበላችሁ ብትሄዱ ሰዎች ብድግ አይሉላችሁ። ከሱዳን የመጣችሁ ሰዎች ነግራችሁኛል። ሱዳኖች ሲበሉ ምንድን ነው የሚሉ? ብድግ እኮ አይደለም የሚሉ፣ ተፈደል ነው የሚሉት። ና ቁጭ በል ብላ ግድ የለም። እንጀራ ክቡር ነው እና የከበረ ሰዓት ነው። ሰባተኛ እንጀራ በቀላሉ የሚገኝ አይደለም። እስከምታውቁ ብዙ አይነት እንጀራ አለ። ኦፍኮርስ የእንጀራ አይነት ብዙ ነው። እኔ የበላሁት የገብስ በልቻለሁኝ፣ የባላገሩ ሴን ዘንጋዳ በልቻለሁኝ። እንጀራ ሌላስ የስንዴም አለ እዚህ ሀገር። እንደውም አንድ ይሄ ምንድን ነው እዚህ ሀገር እንደመጣን ድሮ አበሻው አልሰለጠነም፣ ሰልፍራይዝ የሚባል ነበር ጨው። ግን ምን ይደረግ እንጀራ ከመውደዳችን የተነሳ ያንን ጨው እንቅመው ነበረ። ናይሮቢ ስንኖር የሩዝ እንጀራ ነበረ አይደለም እንዴ? እና እንጀራ እንጀራ ግን በጤፉ ተዘርቶ በብዙ ነገሮች ውስጥ እኮ አልፎ ነው ታጭዶ ተወቅቶ አይደለም እንዴ? ጎተራ ገብቶ ከዛ ወጥቶ ወፍጮ ቤት ሄዶ በወፍጮ ተፈይቶ ባለሙያ ሴት ሊጡን አብኩታ አይደለም እንዴ? አብሲቷን ጥላ ስንት ነገር አድርጋ አይደለም? መጨረሻ ላይ በምጣድ ላይ ተደርጎ በዚህ ሁሉ አልፎ ነው። ይሄም የህይወት እንጀራ እኮ የሆነልን በስንት ነገር ውስጥ አልፎ ነው። ይኸው ከሐሙስ ማታ እስከ አርብ ክርስቶስ ያለፈበትን ብታየው ልክ እንደ ጤፉ ተፈይቶ ደቆ እንደነበረ ክርስቶስም የስ አጥንቱ ምኑ አልደቀቀም፣ ግን በስንት መከራ ውስጥ ነው። ኢሳያስ 53 አንብቡ አይደለም እንዴ? ኢሳያስ 53 መልስ ይሰጣችኋል። በዚህ ሁሉ ያለፈ የህይወት እንጀራ ነው። ክርስቶስን ማግኘት የህይወት እንጀራ ማግኘት ነው። እኔ ነኝ ያለው እንደገና ዘይባዊ በሆነ መንገድ ይኸው የምሆን ብሏል አይደለም? ያ የ1879 ትርጉም ስንቱን ነው የሚሆነው? ብርሃን ይሆናል፣ እንጀራ ይሆናል። የህይወት ያው ሰው በልቶት የሚሞተውን ሳይሆን የህይወት እንጀራ ይላል። በዚህ ታሪክ ልዝጋላችሁ። እውነተኛ ታሪክ ነው። አለን የሚባል ሰውዬ ነው የጻፈው። ሪቻርድ አለን መሰለኝ ስሙ እና ግን አለን እንደሆነ አውቃለሁኝ። በሁለተኛው ዓለም ጦርነት ጊዜ ስለነበረ አንድ ሁናቴ ጻፈ። አሳዛኝ ነው። ብዙ ሰዎች ስለሞቱ በሁለተኛው ዓለም ጦርነት እናትና አባት የሌላቸው ጠባቂም ማደሪያም የሌላቸው ኦርፋንስ ልጆች ብዙ ነበሩ። የአላይድ ጦር የአሜሪካና የቃል ኪዳን ጓደኞቿ የገጠማቸው ችግር አንዱ እነኚህን ልጆች ነው። ዋይ ዋይ ይላሉ በየቦታው። ርሟቸዋል፣ የራባቸው ናቸው። እነሱን ሁሉ አንድ ቤት አድርገው መንከባከብ ጀመሩ። ለብዙ ጊዜ በረሃብ ያለፉ፣ በመከራ ውስጥ ያለፉ፣ እናት አባቶቻቸው ሲገደሉ ያዩ፣ በብዙ አሰቃቂ ሁኔታ ውስጥ ያለፉ ናቸው። በተለይ ልጆች ሆነው በልጅ አምሯቸው ምግብ አጥተው እና አሁን እንክብካቤ አሜሪካንና የቃል ኪዳን ጓደኞቹ ሲሰጡ እነኚህ ሰዎች እንቅልፍ እነኚህ ልጆች እንቅልፍ አይተኙ። በቃ እንዲሁ እንቅልፍም ቢያላቸው ሰው ደግሞ ያለ እንቅልፍ መኖር አይችልም። ይበላሉ እኮ ዳቦ ይሰጣቸዋል፣ እንጀራ ይሰጣቸዋል። አበሻ አይደሉም እንጂ እና እየበሉ እንቅልፍ የላቸውም። ጤናቸው ሁሉ እየታየ በቃ እንቅልፍ ማጣት በሽታ እያመጣባቸው ነው። አንድ ሳይኮሎጂስት ነገሩን አጠናና ኦኬ አለ። ራት ከበሉ በኋላ ወደ አልጋቸው ሲሄዱ ለእያንዳንዳቸው አንዳንድ ፉርኖ ዳቦ አቅፈው እንዲተኙ አደረጉ። ዳቦ አያቸው። እነኚህ ልጆች አሁን ተጎድተው ነበር። ለካ በመከራ ውስጥ በራቡ ስላለፉ ነገ የሚበሉትም አቅፈው ማደራቸውን ሲያዩ እንቅልፍ መወሰዳቸው። ፉርኖ እንዲህ ካስተኛ ጌታን ማግኘት የህይወትን እንጀራ ማግኘት ማይ ጋድ ዋው አይነገርም። እንነሳ እና እንጸልያለን። እኔ ነኝ ያለው የመጀመሪያው ነው። ሳምንት ግን በተርታ መሄዱን አቆማለሁ። ፋሲካ ስለሆነ ለዛ ተስማሚ የሆነውን እንወስዳለን ከሰባቱ ቃል። ይሄንን ክርስቶስን ማግኘት ረፍት ማግኘት ነው። በእውነት ረፍት ማግኘት፣ ሰላም ማግኘት፣ ህይወት ማግኘት ነው። በዚህ በምድር ላይ ደስ ብሎን ደግሞ ለዘላለምም ደግሞ ያለምንም ጭንቀት ያለምንም መከራ። ሰዓት የለም፣ የማያንቀላፋ ትል የለም። በሰላም ማደር ክርስቶስን የራሳችሁ ያላደረጋችሁ ካላችሁ ይህንን እንጀራ ነኝ ውሰዱኝ ተመገቡኝ ያለው ካለ እድላችሁ አሁን ነው። ይህን ውሳኔ ማድረግ ትችላላችሁ። ከቻላችሁም ሁላችን እየጸለይን አንገቶቻችን ዝቅ አድርገን ሳለ እጆቻችሁን ለምልክት ብታነሱ እንጸልይላቸዋለን። ይህን ውሳኔ ያላረጋል